ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ ከአሜሪካ ድምፅ። ዛሬ ሁለት መሰናዶዎች ይሰማሉ። ጥዑም ሙዚቃዎችን እንጋብዛችኋለን። አብራችሁን ስለምታመሹ አስቀድመን እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ኤልያስ አስማረ አብረናችሁ እናመሻለን። በኢትዮጵያ የአገር ውስጥ ቋንቋ በውጉ ያልተጻፈ ከ1921 እስከ 28 ባለው የኢትዮጵያ አቪዬሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪዬሽን አጀማመር የተሰኘ መጽሐፍ በካፒቴን ዘላለም አንዳርጌ ተጽፎ ገበያ ላይ ውሏል። መጽሐፉ በዋናነት ፀሐይ የተባለችና በ1928 ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደች አውሮፕላንን ያስተዋውቃል። አሁን የትና በምን ሁኔታ እንዳለችም በዝርዝር ይተርካል። ስመኝሽ የቆየ ከመጽሐፉ ደራሲ ከካፒቴን ዘላለም አንዳርጌ ጋር መጽሐፉ በሚያተኩርባቸው ጉዳዮች ላይ ተወያይታለች። እንደሚከተለው ይቀርባል።
እንግዲህ መጀመሪያ ወደ መጽሐፉ ከመሄዳችን በፊት እስኪ ከአየር መንገድ ጋር ያለህ ትውውቅ መቼ ይጀምራል? ለምን ያክል ጊዜ አገልግልሃል?
34 ዓመት አየር መንገድ አገልግያለሁ። ከፓይለት ትሬኒንግ ተመርቄ በረዳት አብራሪነት በተለያዩ አውሮፕላኖች ላይ አገልግያለሁ። ከዛም በእድገት ወደ ካፕቴንነት ተዘዋውሬ በተለያዩ አውሮፕላኖች ላይ አገልግያለሁ። ባለፉት 10 ዓመት ቅድም ደግሞ የቦይንግ 777 እና የቦይንግ 787 ዋና አብራሪ ካፕቴን ሆኜ የምወደው እና የማፈቅረውን ድርጅቴን እያገለገልኩ ነው።
ወደ መጽሐፍ ላይ ወዳለው ታሪክ እንምጣና በዚያ ዘመን የነበረው የኢትዮጵያ አቪዬሽን ታሪክ ምን ይመስላል?
የኢትዮጵያ አቪዬሽን አጀማመር ቀደም ያለ ነው። ቀደም ብለን እንድንጀምር እና አድቫንቴጅ እንድናገኝ ያደረገን ትልቁ ነገር በነጻነት መኖራችን ነው። ምክንያቱም አንድ ተቋም ወይም ደግሞ አንድ አየር መንገድ ለማቋቋም በርካታ ገንዘብ ስለፈሰሰበት ብቻ ሳይሆን ሙያው የሚቀባበል ነው። አሁን ለምሳሌ ያህል የመጀመሪያው ፓይለት የሚቀጥለውን ያስተምራል የሚቀጥለውን እና እነሱን ትምህርት እየተቀበል ነው። እኛ ደግሞ የተማርነውን ደግሞ ከኛ በታች ላሉት እነሱን ደግሞ እንደዚሁ የሚቀጥል ነገር ነው እና የኢትዮጵያ አቪዬሽን በዚህ ጥሩ አድቫንቴጅ አግኝተናል ብዬ አስባለሁ።
እንግዲህ መጽሐፍ ላይ ከጣሊያን ወረራ በፊት የኢትዮጵያ አቪዬሽን ታሪክ ከዛ በፊት መኖሩ ብቻ ሳይሆን አብራሪዎችን የማሰልጠን ደረጃ ላይ እንደነበር ጠቀስ ታደርገዋለህ እና እስኪ ንገረን የዛን ጊዜ የነበረው የአብራሪነት ስልጠና የቴክኒሽያንነት ሁኔታ ምን ይመስል ነበር?
በመጽሐፉ ላይም ጠቅሻለሁ የአውሮፕላን አገባብ እንዴት እንደነበረ። በ1921 ዓ.ም ነው ኢትዮጵያ ለመጀመሪያ ጊዜ የገባው። ነሐሴ 12 1921 ዓ.ም ነው። ከፈረንሳይ አገር የተገዙ አውሮፕላኖች ነበሩ 3 አውሮፕላኖች። የመጀመሪያው አውሮፕላን ጅቡቲ ላይ ተገጣጥማ ወደ አዲስ አበባ እያበረረ ያመጣት ሙሴ ኦንድሬ ማይ የሚባል የፈረንሳይ የ32 ዓመት ወጣት ነው። መጀመሪያ ያረፈበት ቦታ የአሁኑ የኢትዮጵያ አየር ኃይል ዋናው መስሪያ ቤት ወይም ደግሞ ኤርፖርቱም ያለበት ሀረር ሜዳ የሚባለው ቦታ ያለበት ቦታ ነው። ሌላ ሁለተኛ ሆኖ የገባው አይሮፕላን ጁንከርስ 33 የሚባል ተለቅ ያለ ኦል ሜታል ወይም ደግሞ ሙሉ ሰውነቱ ከአሉሚኒየም የተሰራ የዛን ጊዜ እንደ ብርቅ የሚታይ ነው በአብዛኛው ሸራ መሳይ ጨርቅ ያላቸው አውሮፕላኖች ነበሩ። እነዚህን 2 አውሮፕላኖች በሚያዙበት ጊዜ ኮንትራክት አግሪመንት ውስጥ ፓይለቶቹ በሚመጡበት ጊዜ ኢትዮጵያውያኖችን ያስተምሩልናል ብለው ንጉሠ ነገሥቱ ውል አስፈርሟቸውን ይመጡ ሲመጡ እነዚህ አውሮፕላኖች ከመጡ በኋላ የኢትዮጵያውያን ተማሪዎች ተመልምለው አዲስ አበባ ላይ ጃን ሜዳ ላይ ነው ትምህርት የጀመሩት። በጊዜው 7 የሚሆኑ ተማሪዎች ነበሩ የተመለመሉት።
መጽሐፍ ደግሞ የተሰየመው ፀሐይ ስለተባለች ኢትዮጵያ ውስጥ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደች አውሮፕላን ስም ነው እና እስኪ ስለ ፀሐይ ደግሞ አጫውተኝ። ኢትዮጵያ በዛን ወቅት አውሮፕላን የመስራት አቅም ነበራት?
በእርግጥ አውሮፕላኗ ለመስራት ትችሏል። ለመስራት ያስገደደበትም የገፋፈበትም ሁኔታዎች አሉ። ምንም እንኳን በ1927 መጨረሻ እና 28 ዓ.ም የኢጣሊያ ኢትዮጵያን የመውረድ ጦርነትን ብታደርግ ከመጀመሪያው ጀምሮ ኢጣሊያ ተዘጋጅታበት ነበር። በምንድን የተዘጋጀችው? ኢትዮጵያ ምንም አይነት የጦር መሳሪያ እንዳታገኝ ራሷን እንዳታታስቅና እንዳትደራጅና እንዳትከላከላቸው የጦር አውሮፕላን ኢትዮጵያ እንዳይኖራት መከላከሉ በራሱ ኢትዮጵያውያኖች ላይ በጣም ትልቅ ችግር መጥቷል። ምክንያቱም እነዚህ ያልኳቸው ቅድም አውሮፕላኖች ጅቡቲ ላይ ደርሰው እንኳን ከጅቡቲ አዲስ አበባ ለመግባት ኢጣሊያን በውስጥ በመደገፍም ከኢጣሊያ ጋር ላለመገጨትም ለምሳሌ ጅቡቲ በፈረንሳይ ቁጥጥር ስር ነበረች። ፈረንሳዮቹ እንደዚሁም እንግሊዞቹ ተጽዕኖ ያስተዳድሩ ነበር። አይሮፕላን ወደ ኢትዮጵያ እንዳይገባ፣ ምንም አይነት መሳሪያ ወደ ኢትዮጵያ እንዳይገባ ገና ቀደም ብሎ ነበር ሲዘጋጅበት የነበረው። በዚህ ምክንያት አይሮፕላን ከውጭ ከሚገባ ይልቅ ኢትዮጵያ ውስጥ ቢሰራ የተሻለ ይሆናል የሚል ሀሳብ ኢትዮጵያ ውስጥ ፈልቆ አንድ ቬበር የሚባል ጥሩ መሀንዲስ እና ጥሩ ጎበዝ የነበረ ሰው ከኢትዮጵያውያን መካኒኮች ጋር በመሆን በ1927 ዓ.ም በታህሳስ ወር ላይ አውሮፕላን ጃን ሜዳ ቆርቆሮ ውስጥ ሰርተው ጨርሰው ለንጉሰ ነገስቱ ሲያሳዩ፣ ንጉሰ ነገስቱም ደግሞ በሴት ልጃቸው ስም በልዕልት ፀሐይ ስም ፀሐይ ብለው ሰይመዋታል። አውሮፕላኗ እጅግ እጅግ በጣም የምታምር እጅግ የተዋጣላት በዛን ጊዜ አይደለም ዛሬ እንኳን ሲታይ የስፖርት መኪኖች የምትመስል እና በጣም የምትገርም አውሮፕላን ነች። ይቺ አውሮፕላን በ1927 ዓ.ም ተሰርታ ለመጀመሪያ ጊዜ አዲስ አበባ ላይ በረራ አድርጋ የመጀመሪያ ምናልባት በእርግጠኝነት መናገር ባይቻልም በአህጉራችን የመጀመሪያዋ ነች ብዬ የማምንባት አውሮፕላን እጅግ በጣም ለሚያምር ሁኔታ ትሰርታለች። መሀንዲሱ ቬበር እጅግ በጣም ብልህ ስለነበረ ለአዲስ አበባ ተመጣጣኝ የሆነ ሞተር እጅግ በጣም ለበረራ አስፈላጊ የሆነ በፊት የነበሩት ሞዴሎች ላይ ያልነበሩ ፍላፕስ የሚባል ሲነሱ በቅጽበት ቶሎ ከመሬት እንዲነሱ በሚያርፍ አውሮፕላኖች አሁንም አለ፣ ሁሉም አውሮፕላኖች ያላቸው በሚያርፍበት ጊዜ ደግሞ ፍጥነታቸውን ቀንሶ ቶሎ እንዲቆሙ የሚያደርግ ሌሎች ነገሮችን ዲዛይን አድርጎ ጥሩ አድርጎ ነው የሰራው። ኢትዮጵያውያን መካኒኮች በዚህ ተሳትፈዋል እና ስማቸውም ተገልጿል፣ አስተዋጽኦ አድርገዋል፣ አሻራቸውን አሳርፈዋል።
ታዲያ ፀሐይ እንዴት ከሀገር ወጣችና በጣሊያኖች እጅ ወደቀች?
በ1928 ዓ.ም ጣሊያኖቹ አዲስ አበባን ሲቆጣጠሩ አዲስ አበባ ላይ 3 አይሮፕላኖች ያገኛሉ። ጣሊያኖቹን በጣም የገረማቸው ፀሐይ የምትባለው አይሮፕላን ጃን ሜዳ ላይ ሲያገኟት የት ሀገር እንደተሰራች ማን እንደሰራች ሜክ ኤንድ ሞዴል ሁሉ ማወቅ እስቲ ገርማቸው ድረስ ነው ከደብዳቤያቸው ከተጻጻፉት ደብዳቤዎች የተረዳሁት። እና መጀመሪያ ከአዲስ አበባ የተወሰደችው 1929 ዓ.ም ነው። እንደሄደች ጣሊያን ሀገር ውስጥ የነሱ ሮያል አየር ኃይል አካዳሚ ነው የተቀመጠችው። ከዛ ደግሞ አዘዋውረዋት ቫንቬትሊ ካዜርታ ቤተ መንግስት ለተወሰነ ጊዜ ተቀምጣለች። በሁለተኛው ዓለም ጦርነት ተርፋለች። ከዛ በ1950ዎቹ መጀመሪያ ላይ ቱሪን የሚገኘው የኢጣሊያ አየር ኃይል ሙዚየም ውስጥ ለህዝብ መታየት ጀመረች። በዚህን ጊዜ ግን አይሮፕላኗ ስትሰራ ጃን ሜዳ ላይ ብርማ ግራጫ አይነት ቀለም ኖሯት አይሮፕላኗ ወገቧ ላይ በትልቁ ፀሐይ የሚል በግራና በቀኝ ተጽፎባታል። የኢትዮጵያ ባንዲራ ተደርጎባታል። ጭራዋ ላይ ደግሞ አነስ ባለ ጽሁፍ በአማርኛ ኢትዮጵያ አንድ፣ ከስር ደግሞ በእንግሊዝኛ ኢትዮጵያ ወይም ደግሞ በላቲን ቃል ኢትዮጵያ ዋን ተብሎ ተጽፎባት ነበር። ይሁን እንጂ ቱሪን የሚገኘው የጣሊያን ሙዚየም ሲያመጧቸው ለመጀመሪያ ጊዜ ያንን የእኛን ቀለም አጥፍተው ደማቅ ቀይ ቀለም አድርገዋት ነበር። በ1977 ዓ.ም በእኛ አቆጣጠር አውሮፕላኗን ያወጡና ሌላ የአየር ኃይል ግቢ ውስጥ ያስቀምጧታል እና ለ33 ዓመት እዛ ውስጥ ተቀምጣ ነበር።
እንግዲህ ፀሐይን ከታሪኳ በተጨማሪ አሁን ያለችበትን ሁኔታ ለማወቅ ደግሞ ጣሊያን ድረስ ሄደህ አግኝተሃታልና እንዴት አገኘሃት? ያለችበት ሁኔታስ ምን ይመስላል?
ፕሮፌሰር ግሪጎሪ አሌጂ የሚባሉ በጣም የተከበሩ ሰው ከእሳቸው ጋር ግንኙነት ፈጥሬ አይሮፕላኗን ማየት ፈልጋለሁ ባኩ አይሮፕላኑን እንዳያት አድርጉኝ ብዬ በጣም ረጅም በጣም ረጅም እና አሰልች የሆነ ጊዜ ነው። በርካታ ነገሮች ደብዳቤ ከተጻጻፍን በኋላ ፍቃድ ተገኝቶ በ2010 ዓ.ም የተከለከለው አየር ኃይል ግቢ ውስጥ ድረስ በመግባት አይሮፕላኗን ለማየት ችያለሁ።
እንግዲህ ሙሉን ደግሞ የአውሮፕላኗን ሁኔታ እና የመሳሰለውን ከመጽሐፍህ ላይ አድማጮቻችን ማየት ይችላሉ። ሁሉንም ነገር እዚህ ላይ እንዳናወጣው መጽሐፍን የበለጠ ደግሞ አጓጊ የሚያደርገው ይመስለኛል ስለ እሷ ለማወቅ። እንግዲህ መጽሐፍህ 85 ዓመት እና ከዛ በላይ የሆነውን የአየር ኃይል እና የአየር መንገድ ታሪክ የሚያስስ ነው እና መረጃ ማግኘት ሂደቱ ቀላል አይመስለኝም። እንዴት ነው መረጃዎችን ያሰባሰብከው? ምን ያክል ጊዜ ፈጀብህ?
በእርግጥ ሁሉ ነገር የተመቻቸ አልነበረም። ለምን? ስለ ፀሐይ ምንም ነገር ስላልተነገረ የታወቀ ነገርም ስለሌለ ነው። ስለዚህ ከምንም ነገር ተነስቶ መረጃ ማግኘት በጣም ይከብዳል። እኛ ሀገር ውስጥ ምንም አይነት መረጃ ማግኘት አልቻልኩም ስለዚች አይሮፕላን። ስለዚህ ከተለያዩ ውጭ ሀገሮች በአብዛኛው ከፈረንሳይ፣ ከኦስትሪያ፣ ከጣሊያን፣ ከጀርመን ብዙ ነገሮች አግኝቻለሁ። ከአሜሪካና ከራሽያም ደግሞ የተሻለ መረጃዎች አግኝቻለሁ እና ይከብዳል። በእርግጥ ግን መረጃዎቹን በእንደዚህ አይነት ሁኔታ ነው ያገኘሁት። በተጨማሪ ደግሞ የተለያዩ የመካኒኮቹ ቤተሰቦች፣ የፓይለቶቹ ቤተሰቦች፣ አንዳንዶቹ ደግሞ ከፓይለቶችም ከመካኒኮችም ደግሞ የተጻፈ ነገር ትንሽ ነገሮች ስላላቸው እነዛ መረጃዎች ከታሪኩ ጋራ የታሪኩ ማመሳከሪያነት ተጠቅሜበታለሁ።
እንግዲህ አሁን እንዳልከው በአማርኛ የተጻፈ የዚህን ዘመን የኢትዮጵያ አየር መንገድ ታሪክ የሚገልጽ ብዙ የአማርኛ መጽሐፍም ሆነ ሌላ ነገር ብዙ የለምና እንደው በአጠቃላይ ይህን የኢትዮጵያ አቪዬሽን ታሪክ በመጽሐፍ መልክ ለዚህ ትውልድ እንዲደርስ ማድረግህ አላማህ ምንድን ነው? የዛን ጊዜ የነበረውን እና መጽሐፍም የሚዳስሰውን የኢትዮጵያን ታሪክ ለአሁኑ ትውልድ ማስተላለፉ ምን ይጠቅማል ወይ ምን የሚያስተላልፈው ነገር አለ ትላለህ?
እንዴ የነበርንበትን ከፍታ የደረስንበትን ደረጃ የት እንደነበር እንግዲህ ባለፉት 85-86 ዓመት ውስጥ አውሮፕላን መልሰን አልሰራ ነው። አውሮፕላን አሁን አድማጮቼ በደንብ ልብ እንዲሉልኝ እንፈልገው አውሮፕላን መገጣጠምና አውሮፕላን መስራት ሁለት የተለያዩ ነገሮች ናቸው። አብዛኛው ሴንስ ሊያደርግ ይችላል አውሮፕላን ዋ ተገጣጥማ ነው እንጂ ተሰርታ ሊሆን አይችልም ይላል። ነገር ግን እንዳልኩት እቺ አውሮፕላን ስፔሻል የሚያደርጋት ኢትዮጵያ ውስጥ በመሰራቷ ነው። ከዛ በኋላ አውሮፕላን ምናልባት ተገጣጥሞ ሊሆን ይችላል፣ ግን አውሮፕላን አልተሰራም እና እቺ አውሮፕላን ታሪካዊ የሚያደርጋት በርካታ ነገር አለ። ለምሳሌ ያህል ከሁለተኛ ዓለም ጦርነት በፊት በመሰራቷ እና በኢትዮጵያ ውስጥ የተሰራች ብቸኛ አውሮፕላን በመሆኗ በጣም ታሪካዊ ነች። አቪዬሽንን በተመለከተ ምን ጊዜ ከእሷ ነው የምንነሳው። አሰራሯን በተመለከተ ጃን ሜዳ ላይ በቂ ማሽነሪዎች በሌሉበት ቦታ በተራ ሰው እጆች በተራ ናጺዎች እንደዚህ የተሰራች ነች እና አሰራሯንም እዛ ላይ ድካሙንም አንዲት ብረት ለመቁረጥ ወይም ቅርጽ ለማውጣት የሚፈጀው እዛው ድካሙን እዛም ላይ ገልጫሉ። በዓለም ላይ ደግሞ በ1920ዎቹ የተሰሩት አውሮፕላኖች ውስጥ የተረፉት እጅግ በጣም በጣት የሚቆጠሩ ትንሽ አውሮፕላኖች ነው ያሉት። እሱ ራሱ ስፔሻል ያደርጋታል። ሞር ኢምፖርታንትሊ ደግሞ ታሪኳ የዚች አውሮፕላን ታሪክ ምንጊዜም ቢሆን በዓለማችን ዝነኛ የሆኑትን ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ ጋር በቀጥታ ግንኙነት ስለሚፈጥር ቫሊዩም አድ ያደርጋል።
አድማጮቻችን በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ የሚተላለፍ መሰናዶም ነው። አብራችሁን ስለምታመሹ እናመሰግናለን። ኢትዮጵያ ውስጥ ዘመናዊ ቲያትር የተጀመረበት 100ኛ ዓመት ሊከበር መሆኑ ተበስሯል። ከጥቂት ወራት በፊት ስለ ቲያትር ያገባናል ባሉ 11 የቲያትር ባለሙያዎች የተመሰረተው ስለ ቲያትር የተሰኘ ቡድን ከኢትዮጵያ የቲያትር ማህበር ጋር በመተባበር ዓመቱን በሙሉ የሚዘልቅና በሀገሪቱ እየተዳከመ የመጣውን የቲያትር ሙያ የሚያነቃቁ መርሃ ግብሮችን ማቀዱን ይፋ አድርጓል። ኤደን ገረመው ከቡድኑ መስራቾች መካከል አንዷ ከሆነችው ደራሲና ጸሐፌ ተውኔት መዓዛ ወርቁ ጋር ቆይታ አድርጋለች።
ስለ ጥበብ፣ ስለ ቲያትር ያገባኛል፣ ይመለከተኛል ያሉ ሰዎች ስብስብ ነው ስለ ቲያትር የተሰኘው ስብስብ። የሚሰሩ ቲያትሮች ከከተማ ወጥተው ክፍለ ሀገር መሄድ ሲያቅታቸው፣ ከቀን ወደ ቀን የቲያትር ተመልካች ቁጥር እየቀነሰ ወንበሮቹ ሲራቆቱ፣ በከተማዋ ያሉ የቲያትር መድረኮች በእድሳት ሰበብ ተዘግተው ከዓመት በላይ ሲሻገሩና በመዲናዋ አዲስ አበባ 3 ቲያትሮች ብቻ መድረክ ላይ ሲቀሩ፣ አረ ይሄ ነገር በዛ፣ ወዴት እየሄድን ነው ስንል በመጠየቅ ተሰባሰብን ትላለች የዛሬ እንግዳዬ ደራሲና ጸሐፌ ተውኔት መዓዛ ወርቁ።
ለረዥም ጊዜ የተለያዩ የስራ ዘርፎች ተቋርጦ ነበረ። በተለይ በኮቪድ-19 ምክንያት አዋጅም ስለነበረ ተቋርጦ ነበር ብዙ ስራዎች እና አዋጁ ቅዱስ ቆይቶ ከተነሳ በኋላ ብዙ የሙያ ዘርፎች ስራ ሲጀምሩ ቲያትር ግን ቶሎ አልጀመረም ነበረም። ከዛ በኋላ ምንድን ነው ምክንያቱ፣ ለምንድን ነው ያልተጀመረው የሚል ጥያቄ በባለሙያዎች መካከል መጣ። በተለይ ብዙ ጊዜ ይመለከተናል፣ ያሳስበናል። ለምንል ቲያትር ላይ የምናወራ የምንተዋወቅ አብረን የሰራ ሰዎች እዚህ ላይ ስናወራ እንዲያራ የሆነ ነገር ማድረግ አለብን። ለምንድን ነው ተለይቶ ክልከላም ወይም ደግሞ ችግር ሲመጣ ስለ ጫና የሚደረግበት ወይም ደግሞ አይከፈተው የሚል ጥያቄ ነበር የተነሳው። ተለይ ቲያትር ስራ ከጀመረ በኋላ ደግሞ ስናይ ቲያትር ቤቶች በስራ ላይ አይደሉም፣ እድሳት ላይ ናቸው። እና ከተማው ላይ ያለው የቲያትር እንቅስቃሴ ከጊዜ ወደ ጊዜ ስናየው የማሳያ ቦታዎችም እየቀነሱ ነው፣ የሚታዩ ትርኢቶች ብዛትም እየቀነሰ ነው። ቲያትር ላይ የሚሳተፉ ባለሙያዎችም ሙያውን እየለቀቁ በሌላ ሙያ ላይ እየተሰማሩ ነው ያለ እና ምንድን ነው ይህ ችግር እና ቲያትር የተማር ነው ብዙዎቻችን እዚህ ሙያ ላይ ያለ ነው የምናውቀው ስራ ነው። አሁን ላይ የተለያየ ስራ እየሰራ ላለነው ነገር መሰረታችን እውቀታችንን መነሻችንም ቲያትር ነው እና ሙያው ሲዳከም ባለቤት እንደሌለው ጋር ቆመን ማየት የለብንም። የሆነ መፍትሄ እንፈልግ። በጣም ውስብስብ ተደራራቢ ችግሮች እንዳሉበት ይታወቃል። ሙያ ግን ከማነቃቃት እንጀምር፣ መነቃቃት አለበት የሚል ሀሳብ ነው የተነሳው። ስንነሳ 11 ሰዎች ነበሩ። እንደ አጋጣሚ ደግሞ ምን ጥሩ ሆኖ ተገኝቶ በዚህ አመት 2013 የኢትዮጵያ ቲያትር 100ኛ አመቱ ይሞላል። ማለትም የኢትዮጵያ አውሮፓዊ ቅርጽ ያለው የኢትዮጵያ ቲያትር 100 አመት ይሆነዋል። በ1913 ላይ መጀመሪያው በጅሮን ተክለ ሐዋርያት ተክለ ማርያም የተጻፈው ቲያትር ለተመልካች የቀረበው። ስለዚህ ይህን ሊያመልጠን አይገባም። በተለይ ቲያትር 100 አመት ሲሆን ለብዙ ሰዎች የስራ እድል ፈጥሯል። የመዝናኛ አማራጭ ነበረ። ሰዎችን በተለይ ህዝባችንን ደግሞ በስነ ልቦናም በመንፈስም አንድ ያረገ፣ ያስተባበረ፣ ያነቃቃ፣ ያስተማረ ሙያ ነው። የብዙ ሰዎች ትዝታ ነው። ይጠቅማል፣ ይጠቅማልም። ስለዚህ በዚህ ሁኔታ በተለይ እኛ ዘመን ላይ ተዳክሞ ሊቀር አይገባውም። ቁጭት ከቁጭት የመነጨ እንቅስቃሴ ነው የጀመርነው።
ይሄ በቁጭት የተጀመረ እንቅስቃሴ ታዲያ ከኢትዮጵያ የቲያትር ባለሙያዎች ማህበር ጋር በመተባበር አመቱን ሙሉ የሚዘልቅና የኢትዮጵያ ዘመናዊ ቲያትር ጅማሮን 100ኛ አመት በማክበር ጥበቡን ለማነቃቃት ማቀዱንም አብስሯል።
እዚህ አሁን በኢትዮጵያ ቲያትር ባለሙያዎች ማህበር ስር ሆነን ያለን አባላቶች ስም እንቅስቃሴ ጀመርን እና የተለያዩ ቁዶች በዚያ አመት ለመስራት ያቀድናቸው ስራዎች ወይም እንቅስቃሴዎች አሉ። ይህን አመት በተለይ ስለ ቲያትር እንዲወራ ሰዎች ቲያትር የሚጽፉ ካሉ እንዲጽፉ፣ የተለያዩ አማራጮች እንዲፈልጉ፣ ያሉ ቲያትር ቤቶች ሳይኖሩም እንኳን ቲያትርን የትም ቦታ መስራት ይቻላል እና የትም ቦታ ላይ መስራት እንዲችል ማሰብ እንዲችል እንዲሰሩ ማበረታታት፣ ማነቃቃት፣ መደጋገፍ በተለይ ደግሞ ሙያተኞችም አንድ ላይ ተሰባስበን ችግሩን መፍታት አለብን። አሁን እሱም የጀመርነው እኛ ልንሰራ ካሰብናቸው እቅዶች ውስጥ ማለት በዚህ ጊዜ የዳበሩ ናቸው። ወደፊትም የምንጨምረው የምናዳብረው ነገር እንደተጠበቀ ሆኖ በዚህ አመት ውስጥ በተለይ የቲያትር 100ኛ አመቱ በሆነበት አመት ውስጥ ስለ ቲያትር የሚወራባቸው ዝግጅቶች ማዘጋጀት ማቀድ ነው። ከነዚያ ውስጥ አንዱ ለምሳሌ ሚዲያ ባለሙያዎች ስልጠና አንዱ ነው። ይህንን የሚያሰብንበት ምክንያት ምንድን ነው? ቲያትሩን እንዲዳከም በተለይ አሁን ያለበት ደረጃ እንዲደርስ ብዙ አስተዋጽኦዎች ወይም ብዙ ውስብስብ ችግሮች ቢኖሩ ከነዚያ ውስጥ አንዱ ሚዲያ ላይ ያለን አዘጋገብም መታገዙም ወይም ደግሞ ችግር እንዲኖር ችግሩ እንዲፈታ ግራ ቀኝ ላይ ያተኮረ ዘገባ አለመደረጉም አንዱ ምክንያት ነው ብለን እናምናለን። ከዛም በተጨማሪ ደግሞ ይህን እንቅስቃሴ ስናደርግ ደግሞ ሚዲያውን እንደ አንድ አጋራችን ማሰብ እና መያዝ እንፈልጋለን። ምክንያቱም ለረጅም ጊዜ የሚዘልቅ መፍትሄ የመፈለግ መንገድ ስለሆነ የጀመርነው የሚዲያ ባለሙያዎች ደግሞ እኛ አጋር ነው ሊያግዙን እንፈልጋለን። ስለዚህ የሚዲያ ባለሙያዎች ስለሚያስፈልጉን በእነሱ የጀመርነው የመጀመሪያ ዝግጅታችን እሱ ነው። ከዛ በኋላ ደግሞ የዚህ ዝግጅት ማስጀመሪያ የሚሆን ምሽት አለን። በባለሙያዎች መካከል የሚደረግ መፍትሄ የመፈለግ ምክክር አለን። እንደ ወርክሾፕ እና ስብሰባም አለን። ያው ቲያትር እውነተኛ ነው ሲታሰብ ደግሞ ቲያትር ሳይታይ ወይም ትርኢቶች ሳይቀርቡ ስለማይሆን በቅድ ደረጃ ላይ መቶ ቲያትሮች የሚቀርቡበት ፌስቲቫልም ማስበናል። በመቶኛ ዓመት ታሪክ ውስጥ ደግሞ ጉልህ ጉልህ የሆኑ ታሪኮች ደግሞ በህክመት ዶክመንት ተደርገው እንዲቀመጡ መረጃ የማሰባሰብን ስራ እየተሰራ ነው። ሽን የማሳተምም ሀሳብ አለ። አንጋፋ ባለሙያዎቻችንን በተለይ ቲያትርን ሳይቋረጥ እስከዛ ድረስ ይዘውት ለመጡ አንጋፋ ባለሙያዎች ደግሞ እውቅናና ምስጋና የማቅረብ ምሽትና እግረ መንገዳችንንም ታሪክን በምስልና በድምፅ ቀርጾ የማቆየትም ሀሳብ አለን። ከዛ ደግሞ የመጀመሪያው ቲያትር የዛሬዎች ኮሜዲያ መሳለቂያ የሚባለው ቲያትር የቀረበበት ቀን ዳግሜ ሶስት የዚህ የመጡኛነትን መዝጊያ ዝግጅት እናደርጋለን።
እነዚህ ሁሉ እንቅስቃሴዎች ታዲያ አዲስ አበባ ላይ ብቻ ተገድበው እንዳይቀሩ ጥረት የማድረግና ክልሎችንም እንዲሁም ዩኒቨርሲቲዎችንም የማሳተፍ ሀሳብ እንዳለ ደራሲና ጸሐፌ ተውኔት መዓዛ ወርቁ ታስረዳለች።
በዚህ አመቱ በርካታ ተማሪዎች እየተመረቁ ይወጣሉ። በቲያትር ግን ችግሩ ምንድነው? መስሪያ ምቹ ሁኔታ ደግሞ የለም። ስለዚህ በተለይ የክልል ዩኒቨርሲቲ ጥሪ የሚያቀረብላቸዋሉ። በፊት በነገራችን ላይ በጣም ሰፊ እንቅስቃሴ ይደረግ የነበረው በክልሎች ነበረ፣ በአማካይ ክበባት እንዲሁም ቲያትር ደግሞ ከቦታ ቦታ እየተንቀሳቀሰ። አሁን ያ እንቅስቃሴ በአጠቃላይ የለም። ቲያትር ከከተማ ወደ ከተማ እየተዘዋወረ አይደለም። ምናልባት ሀገሪቱ ሁኔታ ጋር የተገናኘ ሊሆን ይችላል። ፊልሞች የሚሄዱ ነበር፣ እነሱም ተቋርጠዋል። ስለዚህ እሱን በሚኖረን ትሬት ደግሞ ሀገር አቀፍ ናት። አዲስ አበባ ላይ ጎላ ብሎ ስለነበረ ነው እንጂ የምናወራው የኢትዮጵያ ክልል ክልሎች ያሉ እንቅስቃሴዎችንም ይመለከታል። እንዲሁም በተለያዩ ቋንቋ የሚሰሩ ካሉ ወይም እንዲሰሩ በማድረግም አንዱ ማነቃቃት ማለት ይሄ ነው። በተለያየ ቋንቋ እንዲሰራ፣ በተለያየ ቦታ እንዲሰራ እና ኢትዮጵያ ውስጥ ሰፊ እንቅስቃሴ እንዲኖራል።
በተጨማሪም መገናኛ ብዙሃን ለቲያትር መነቃቃት የራሳቸውን ሚና እንዲጫወቱም ጥሪ ተደርጎላቸዋል።
ግን የእኛ እንቅስቃሴ በዚህ አመቱን በማክበር ብቻ አይቋረጥም። የቲያትር ችግሮችን በተለይ ከባለሙያዎች ጋር በምናደርገው ምክክር የምንደርስባቸውን ችግሮች ለመፍታት በጋራ የምንተባበርባቸው ስራዎችን ወደፊት እንቀጥላለን ብለን ነው የምናስበው። ዘላቂ የሆነ መፍትሄ የሚያስፈልገው ስለሆነ ማለት ነው። ሚዲያዎች ቲያትር አሁን ላይ ያለበትን ሁኔታ እንዲረዱት ነው የምንፈልገው። ልክኛ እየተዳከመና ቁጥሩ እየቀነሰ መምጣቱ እንዳሳስበን እነሱም እንዳያሳስባቸው ሲዘግቡ በማበርታት በማጠንከር ወይም ደግሞ የተደረገች መታ ሰራም ካለች እሱም በማገድ እንዴት አብረውን ይሰራሉ ነው። በእርግጥ ለሚዲያ አቅጣጫ ፈጪ ሙያ የራሱ ዲስፕሊን አሉ አደለ? ይህን ዘግብልን ማለት ወይም ደግሞ የኛ የህዝብ ግንኙነት ሁኑ ማለት አንችልም። ነገር ግን በአዘጋገባቸው ደግሞ ሚዛናዊ እንዲሆኑ በጣም የተዳከመ ነገር ሲታገኙ ብዙ ጉላ አስተሳሳሪ ሲበት የበለጠ አደለ የሚጠቀም መፍትሄም ከመች የሚመጠየቅ ነገር ነው። የጋራ ምክክር ማለት ይቻላል።
የኢትዮጵያ የቲያትር ባለሙያዎች ማህበር የኢትዮጵያ ዘመናዊ ቲያትርን መቶኛ ዓመትን ለመዘከር ከወዲሁ ማህበራዊ መገናኛ ብዙሃኖችን በመጠቀም ከቲያትር ጋር የተያያዙ ፎቶግራፎችን፣ መጽሐፍቶችን እንዲሁም ትዝታዎችን ማጋራት ጀምሯል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
بتف مالدا فكاس كيريدا بادركو فتراطال يا يا تمنياطال اسبالو دني تشبالكا لليتوس كيريدا فكران تاس بيبوني يباركنا زايني بماتين إلينيا ساباشي جنكينيا It's
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ አብረናችሁ አምሽተናል። መልካም ሳምንት።
Get it up.